Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ መጋቢት 28 2008 ፕሮግራማችን ተጀመረ።
ቴሌ ለነጻ የኢንተርኔት አገልግሎት ክፍያ የመጠየቅ ሐሳብ አለው ተባለ።
ኤክስ የሚባል ሰው በብዛት የሚጠቀም ሊሆን ይችላል የእኛን አገልግሎት። በሱ ብቻ ለይቶ የተለየ ታሪፍ መስጠት ያስችላል። ቫይበር፣ ዊቻት፣ ዋትሳፕ እንዲህ ይባሉ አሉ። እነሱን ኢቨን ኤክስፕሬስ ኤስኤምኤሶችም አሉ። እነዛም በሙሉ አስፈላጊ ከሆነ ቻርጅ ማድረግ፣ አስፈላጊ ነው ከተገኘ ብሎክ ማድረግ የሚያስችል ቴክኖሎጂ ነው።
የኢትዮ ቴሌኮም ዋና ስራ አስኪያጅ ይቅርታ ስራ አስፈጻሚ አቶ አንዷለም አድማሴ ናቸው የሰማችኋቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
የመጽሔት ርዕሶችም በተለያዩ ነጥቦች ዙሪያ ያተኮሩ ዘገባዎች ይኖሯቸዋል።
የዛሬ መደበኛ ዝግጅቶች ደግሞ አሜሪካና ሕዝቧ እንዲሁም ዲሞክራሲ በተግባር ናቸው። በሁለተኛው አጋማሽ ይቀርባሉ።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁን ያዳኝ ፍሳዬና
አዲሱ አበበ ነን። ፕሮግራማችንን ብርሃን ኃይሉ ትመራለች። አሁን ዜናው ይቀድማል።
የዩናይትድ ስቴትስ የአደጋ ቅነሳ ፕሮግራም አስተባባሪ አምባሳደር ቦኒ ጄንኪንስ አዲስ አበባ በሚገኘው የአፍሪካ ህብረት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔ 1540 ትግበራን ለማየትና ለመርዳት ልዑካን መርተው እንደሚሄዱ ታውቋል።
በኤርትራ መዲና አስመራ ላይ ባለፈው እሁድ ተኩስ እንደነበር ታውቋል። በወታደራዊ ስልጠና ላይ የነበሩ ወጣቶች በወታደራዊ መኪኖች ተጭነው ያልፉ በነበረበት ወቅት አንዳንዶቹ ዘለው ለማምለጥ ሲሞክሩ የጸጥታ ኃይሎች ተኩስ እንደከፈቱባቸው ምንጮች ለአሜሪካ ድምፅ ራዲዮ ጠቁመዋል። በተኩሱና ተያይዘው በደረሱ ጉዳቶች የሞቱና የቆሰሉ ሰዎች እንዳሉም በተለያዩ የተቃዋሚዎች ሚዲያ እየተገለጠ ነው። የአሜሪካ ድምፅ ራዲዮ ስለ ሞቱትም ሆነ ስለ ቆሰሉት ሰዎች በነጻ ምንጭ ማረጋገጥ አልቻለም። ስለ ጉዳዩ ከኤርትራ ባለስልጣናት ምላሽ ለማግኘት ሞክረን አልተሳካልንም።
በሐሮማያ ዩኒቨርሲቲ የተማሪዎች ማደሪያ ላይ ቃጠሎ ደርሷል። ቃጠሎው መድረሱን ያረጋገጡት የዩኒቨርሲቲው የጸጥታና ደህንነት ኃላፊ በሕይወት ላይ ያጋጠመ ጉዳት አለመኖሩን ለአፋን ኦሮሞ ክፍል ባልደረባችን ቱጂቤ ኩሳ ገልጸዋል። ዝርዝሩን ሰለሞን አባተ ያቀርበዋል።
ቃጠሎው ዳመራ በሚባለው የዩኒቨርሲቲው ዋና ግቢ ውስጥ በሚገኘው የተማሪዎች ማደሪያ ላይ የተነሳው ትናንት ማክሰኞ ከምሽቱ 2 ሰዓት አካባቢ እንደነበረ ተማሪዎቹ ተናግረዋል። በእሳቱ 40 የማደሪያ ክፍሎች ያሉባቸው በቆርቆሮ የተሰሩ 4 ምድቦች ወይም ብሎኮች መቃጠላቸውንና ንብረቶቻቸው መውደማቸውን ተማሪዎቹ ጠቁመዋል። ባልደረባዬ ቱጁቤ ኩሳ ወደ ዩኒቨርሲቲው የጸጥታና ደህንነት ዳይሬክተር ኮማንደር እሸቱ ከበደ ደውላ ስለ ቃጠሎ ጉዳት ደርሶ እንደሆነ ለማጥፋት ስለተወሰደው እርምጃም ጠይቃቸው ነበር።
የእሳቱ ሁኔታ ገና እየተጣራ ስለሆነ ያው ከተጠራ በኋላ ዝርዝሩን እነግርሻለን። ግን በሰው ሕይወት ላይ የተጎዳ ምንም ነገር የለም። በንብረት ላይ ያው መጠነኛውን እዚህ መኝታ ቤት አልጋዎች፣ ፑሎች፣ ምናምኖች እነሱ ናቸው ያሉት። በሰበት ላይ ምንም የደረሰ ነገር የለም።
እሳቱ በተነሳ ጊዜ ተማሪ ዶርሚተሪ ውስጥ አልነበረም።
የጥናት እሳት ስለሆነ ላይብረሪ ነበር ያሉት። እንግዲህ መጀመሪያ እሳቱ በኤሌክትሪክ ሾርት አድርጎ ነው። ተማሪዎቹ ከላይብራሪ መጥተው ያላቸው ንብረት አብዛኞቹ አውጥተዋል። በዚህ መልኩ ብዙ የተደረገ ነገር አለ። እሳቱንም ለማጥፋት ተማሪው ነው በቅድሚያ አስፈላጊውን ነገር ሁሉ አድርጎ ለማጥፋት ርብርብ ያደረጉት እነሱ ናቸው። አካባቢ በርካታ የሆነ የመማሪያ ህንፃዎች ስላልነበሩ ያንን ሞር በጣም ሴኩር ለማድረግ የውሃ ምናምን የእሳት አደጋ ለመጠረም ተሞክሯል። ዞሮ ዞሮ የሰው ህይወት ነው የተማሪ ህይወት ነው የሚያስፈልገው። ንብረቱም ያን ያህል በጣም ብዙ ያን ያህል ንብረት የጠፋ የለም የተቃጠለ የለም። ግን ያ የማረጋግጥልሽ በዚህ ምክንያት የከፋ የሰው ህይወት የከፋ ሳይሆን ምንም ነገር ያዛ ለመደረጉ ምቻል አረጋግጥልሽ የምችለው።
ስለ ቃጠሎው ምርመራ መቀጠሉን ኮማንደር እሸቱ ገልጸዋል። በሌላ በኩል ደግሞ እሳት አጥፊዎች የደረሱት ዘግይተው 4 ብሎኮች ከተቃጠሉ በኋላ መሆኑን ተማሪዎቹ ተናግረዋል።
የአፍሪቃ ህብረት የሰላም ጥበቃ ኃይልና የሶማሊያ ብሔራዊ ሰራዊት በአልሸባብ ላይ በተለያዩ የአገሪቱ አካባቢዎች የሚያካሄዱትን ጥቃት ባጠናከሩበት በአሁኑ ወቅት በማዕከላዊ ሸበሌ ክልል አዳንያ ባል የከተማን ተቆጣጥረዋል። ከሞቃዲሾ 240 ኪሎ ሜትር ርቆ የሚገኘውን አዳንያ ባል የአልሸባብ ጠንካራ አምባ ነው። በደቡብና በማዕከላዊ ሶማሊያ ከነበሩት የትጥቅና ስንቅ መስመሮቹ አንዱ ነበርም ተብሏል። የአልሻባብ አማጽያን የጥምረት ኃይሉ ከመድረሱ በፊት እንዳፈገፈጉ ወታደሮቹን በመምራት ላይ ካሉት የሶማሊያ ባለሥልጣናት አንዱ መሐመድ ሞኒን ሳኒ ገልጠዋል። የአፍሪካ ህብረት የሰላም ጥበቃ ኃይልና የሶማሊያ ብሔራዊ ሰራዊት በ48 ሰዓታት ውስጥ ከአልሻባብ ያስለቀቁት ሁለተኛው ከተማ ነው።
የተባበሩት መንግስታት ረድኤት ድርጅቶች በደቡብ ሱዳን ያለው ግጭት ከቅርብ ጊዜያት ወዲህ ከተከሰተው የአየር ሁኔታ ጋር ተዳምሮ የሀገሪቱ የእህል ምርት እንዲቀንስ አድርጓል ይላሉ። የተባበሩት መንግስታት የምግብና የእርሻ ድርጅት እንዲሁም የዓለም የምግብ ፕሮግራም የዚህ ዓመቱ የደቡብ ሱዳን የእህል ምርት በ400,000 ሜትሪክ ቶን ዝቅ እንዳለ ገልጸው ባለፈው ዓመት ከነበረው ጋር ሲወዳደር በ53% ቀንሷል ማለት እንደሆነ ተናግረዋል። ይህ ክስተት ታዲያ ድሮም ቢሆን በሀገሪቱ በነበረው ከፍተኛ የምግብ እጥረት ላይ ተደምሮ ሁኔታዎችን አባብሷል።
አዲሱ የቤኒን ፕሬዝዳንት ፓትሪስ ታሎን ዛሬ ቃለ መሐላ ፈጸሙ። በምዕራብ አፍሪካ የቱ አገር ሌላ አሳማኝ ሰላማዊ የሥልጣን ሽግግር ተደረገ ማለት ነው። ታሎን በመዲናይቱ ፓርቶኖቮ 20,000 ለሚሆኑ ሰዎች ባደረጉት ንግግር ሙስናንና አሸባሪነትን እንደሚታገሉ፣ የኢኮኖሚ ልማትንም እንደሚያጧጡፉ ገልጠዋል። የቤኒን ሕገ መንግሥት 2 የፕሬዝዳንትነት ጊዜ የሚፈቅድ ቢሆንም አዲስ ፕሬዝዳንት ግን ከአንድ የፕሬዝዳንትነት አገልግሎት በኋላ እንደሚወርድ ቃል ገብተዋል። ለ10 ዓመታት ያህል ስልጣን ላይ መቆየት መሪዎችን ሊያሳስት ይችላል ነው የሚሉት። ሌሎቹ የወደፊት ፕሬዝዳንቶችም በአንድ አገልግሎት ዘመን ብቻ እንዲወሰኑ እጥራለሁ ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ሪፑብሊካዊ ቴድ ክሩዝ እና ዲሞክራቱ በርኒ ሳንደርስ በፓርቲዎቻቸው ተወክለው ለመወዳደር የሚያስችላቸውን ያህል በቂ ድምፅ ባይኖራቸውም ትላንት በሰሜናዊ ክፍለ ግዛት ዊስኮንሰን በተካሄደው የቅድሚያ ምርጫ አሸንፈዋል። ክሩዝ ዶናልድ ትራምፕን በ38% ድምፅ አሸንፈዋል። የቴክሳሱ ሴኔተር ታዲያ ወሳኝ ነጥብ ነው ካሉ በኋላ የሪፑብሊካውያን ፓርቲ ውክልናን ማግኘት ብቻ ሳይሆን በጠቅላላው ምርጫም ዲሞክራቷን ተወዳዳሪ ሂለሪ ክሊንተንን አሸንፋለሁ ብለዋል።
በነገራችን ላይ በዚህ ላይ የዛሬው ዲሞክራሲ በተግባር ፕሮግራማችን ዝርዝር ይኖረዋል።
በቅርቡ ወደ አውሮፓ ድንበር በሞግረፍ ከለላ የሚጠይቁ ፍልሰተኞችን እንደምን ማስተናገድ እንደሚቻል የሚያስረዳ ቢያንስ 2 አማራጮችን የያዘ ዶክመንት ዛሬ ረቡዕ ይፋ ማድረጉን የአውሮፓ ኮሚሽን አስታወቀ። በዚህ መሰረት ብራሰልስ ውስጥ የተሰበሰቡት የአውሮፓ ህብረት ያስቀመጧቸው 2 አማራጮች አንዱ የአውሮፓን የጥገኝነት ጥያቄ ህግ መመርመር ሲሆን፣ ሌላው የደብሊን ድንጋጌ የተሰኘውን ህግ መለወጥ ናቸው። ዝርዝሩ ይቀጥላል።
በአሁኑ ወቅት ስራ ላይ ባለው የዳብሊን ድንጋጌ መሰረት ፍልሰተኞች ጥገኝነት መጠየቅ ያለባቸው መጀመሪያ እገቡበት ሀገር ውስጥ ነው። ይህ ግን ይላሉ የአውሮፓ ህብረት ኮሚሽን ተቀዳሚ ምክትል ፕሬዚዳንት ፍራንስ ቲመርማንስ፣ በአውሮፓ ህብረት በስተ ምስራቅ ላሉት ግሪክና ኢጣሊያ ከባድ ሸክም ሆኖባቸዋል። ሁኔታው ትክክልም ዘላቂም አይደለም ነው የሚሉት ምክትል ፕሬዚዳንቱ።
ይህ ሊስተካከል የሚችለው አንድም በደብሊኑ ድንጋጌ ላይ ደብሊን ፕላስ የሚል የተሻሻለ የእርምት ዘዴን በመጠቀም ሲሆን፣ ይህም ፍልሰተኞቹን ወደ ሌሎቹም አገሮች በመላክ ጫና የበዛባቸውን አገሮች ሸክም እናቀላለን። አሊያም ደግሞ መሠረታዊውን የጥገኝነት መስፈርት በመቀየር የትኞቹ አገሮች ጥያቄውን ማስተናገድ አለባቸው ብሎ መወሰን ያስፈልጋል። በዚህ ሁኔታ እያንዳንዱ ጉዳይ ወይም ጥያቄ ገና ከመነሻው ኃላፊ ይኖረዋል ማለት ነው።
ሁለተኛው አማራጭ የአውሮፓ ህብረት የሚሰራበት ሲሆን በዚህ ሕግ መሠረትም አባል አገሮች ወደ 160,000 የሶሪያ ስደተኞችን ማስፈራቸው ይታወቃል። እስካሁንም ወደ 1,000 ስደተኞች መስፈር ችለዋል። የኮሚሽኑ ተቀዳሚ ምክትል ፕሬዚዳንት ቲመርማንስ ሁለቱንም አማራጮች ለሌሎቹ የህብረቱ ተቋማት በዛሬው ዕለት ያስረዳሉ። ይህ በእንዲህ እንዳለ የአውሮፓ ህብረት የጥገኝነት መጠየቂያ መስሪያ ቤት አፈቀላጤ ዣን ፒየር ሸምብሪ ለቪኦኤ ዘጋቢ ሉዊስ ራሚሬዝ በዛሬው ቀን በሰጡት ድንገተኛ መግለጫ ባለፈው ሰኞ ለመጀመሪያ ጊዜ ሥራ ላይ በዋለው ፖሊሲ መሠረት ማንኛውም ፍልሰተኛ ወደ ቱርክ ከመላኩ አስቀድሞ ጥገኝነት የመጠየቅ መብት እንዳለው የአውሮፓ ህብረት መወሰኑን አስታውቀዋል።
የአይስላንድ ጠቅላይ ሚኒስትር ከስልጣን እንደተሰናበቱ ተደርጎ የተገለጸው ልክ አይደለም፣ የፓርቲ ምክትል ሊቀመንበር ላልተወሰነ ጊዜ በጠቅላይ ሚኒስትርነቱ ቦታ እንዲያገለግሉ ነው ሐሳብ ያቀረብኩት ብለዋል። ትላንት ማታ ከጠቅላይ ሚኒስትሩ ጽፈት ቤት የወጣ መግለጫ ነው ይህን ዜና ያሰማው። ጠቅላይ ሚኒስትሩ በተራማጅ ፓርቲ ሊቀመንበርነት እንደሚቀጥሉ መግለጫው አክሏል። ትላንት ቀደም ብለው የተሰሙ ዘገባዎች ጠቅላይ ሚኒስትሩ ሾልከው ከወጡት የፓናማ ወረቀቶች ጋር በተያያዘ ከስልጣን እንደተሰናበቱ ገልጸው ነበር። ሰነዶቹ በዓለም ዙሪያ ያሉት ሀብታሞች፣ ሀያላንና የታወቁ ሰዎች የሀብታቸውን መጠን ለመደበቅ ወይም ግብር ላለመክፈል ሲሉ በውጭ ሀገራት ባንኮች ስለሚያስቀምጡት ገንዘብና ስለሚደብቁት ንብረት ማጋለጡ የሚታወቅ ነው። የጠቅላይ ሚኒስትሩ ባለቤት በብሪታንያ ቨርጅን ደሴቶች ኩባንያ እንዳላቸውና በአሁኑ ወቅት በከሰሩ የአይስላንድ ባንኮች ያለው ከ4 ሚሊዮን ዶላር በላይ የሚሆን ገንዘብ እንዲመለስለት ኩባንያው የሚጠብቅ መሆኑን ሾልኮ የወጡት ሰነዶች አመልክተዋል።
ዜናው አበቃ።
የዓለም ዜናውን አደመጥን። የዕለቱ አብይ ዜና ይቀጥላል።
የኢትዮ ቴሌኮም የነጻ የስልክ ጽሑፍ መልእክትን ጨምሮ ለቫይበር፣ ዋትስአፕ፣ ዊቻት እና የመሳሰሉት አፕሊኬሽኖች ተጨማሪ ክፍያ የሚያስከፍል አስፈላጊ ሆኖ ከተገኘ ደግሞ እነዚህን አፕሊኬሽኖች የሚዘጋ ወይም ብሎክ የሚያደርግ አዲስ ቴክኖሎጂ ሀገር ውስጥ ማስገባቱን አስታውቋል። ይህን ተግባራዊ ለማድረግ ደግሞ የኢትዮ ቴሌኮም ቦርድን ጨምሮ የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስቴርን እንዲሁም የመንግስት ውሳኔን እንደሚጠብቅ ገልጧል። በተጨማሪም ይኸው ቴክኖሎጂ የስልክ ቀፎን ከሲም ካርድ ጋር የሚያናብብ አገልግሎት እንደያዘ፣ ይህን በተመለከተም ከነገ በስቲያ አርብ መግለጫ በመስጠት ይፋ እንደሚያደርገው ኢትዮ ቴሌኮም ተናግሯል። በዚህ ጉዳይ ላይ ጽዮን ግርማ የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑትን አቶ አንዱዓለም አድማሴን አነጋግራለች። የመጀመሪያው ክፍል ይቀጥላል።
ከሁለት ቀናት በፊት አገር ውስጥ በሚታተመው ካፒታል የተባለ እንግሊዝኛ ጋዜጣ ላይ አዳዲስ ቴክኖሎጂዎች እንዳመጣችሁና እንደ ቫይበርና ዋትሳፕ የመሳሰሉ ሳይከፈሉ አገልግሎት የሚገኙባቸውን ሶፍትዌሮች ልታስከፍሉ መሆኑን የሚገልጽ አጠር ያለ ዘገባ አንብበን ነበርና እሱን በተመለከተ ማብራሪያ ፈልገን የደወልኩት።
አክቹዋሊ እሷ ጋር ማስተካከያ እንዲያደርጉ ነግሬያቸዋል። ካፒታሎች ሚስኮት የተደረገች ነገር አለች። ቻርጅ ለማድረግ ገና ወደ ውሳኔ አልተገባም፣ ወደ ቦርድም ወደ መንግስትም አልቀረበም። ቴክኖሎጂውን ብቻ ነው ኢንትሮዲስ ማድረግ የጀመር ነው።
እውነቱን ለመናገር አቶ አንዱዓለም፣ እኔም አንብቤው በደንብ አልገባኝም። ምንድን ነው አዲስ ያመጣችሁት ቴክኖሎጂ? እኛም ሁኔታውን ለአድማጮቻችን ግልጽ ለማድረግ እንደሚረዳን እስቲ ስለዚህ አዲስ ያመጣችሁትን ቴክኖሎጂ ግልጽ ያደርጉልን።
ኖርማሊ እነዚህ ፒሲሲ የምንለው ፖሊስ ቻርጅንግ ኤንድ ኮንትሮል የትኛውም ቴሌኮም ኦፕሬተሮች የሚጠቀሙበት ቴክኖሎጂ ነው። ስለዚህ አንድ የተለያዩ አገልግሎታቸውን ወይም ደግሞ የሚሰጡትን አገልግሎት ለህብረተሰቡ በአግባቡ ለማድረስ ለምሳሌ ያክል ታሌ ቤተሰብ ልጆቻቸው ማየት የሌለባቸውን ሳይቶች ሊወስኑ ይችላሉ። ይሄ ሲስተም እሱ ደግፎ ሊቆጣጠረው ይችላል። የተለየ ታሪፍ የሚሰጣቸው አካላቶችም ደግሞ ካሉ ለእነሱ በተለየ ሰርቪስ መስጠት የሚችል ነው። ለምሳሌ ያክል ኤክስ የሚባል ሰው ብዛት የሚጠቀም ሊሆን ይችላል። የእኛን አገልግሎት በሱ ብቻ ለይቶ የተለየ ታሪፍ መስጠት ያስችላል። እነዚህ ደግሞ ኦቨር ዘ ቶፕ የሚባሉ አሉ። ይሄ ኦቲቲ የምንላቸው ቫይበር፣ ዊቻት፣ ዋትሳፕ እንዲህ የሚባሉ አሉ። እነሱን አስፈላጊ ሆኖ ከተገኘ ኢቨን ኤስኤምኤስ ፍሬ ኤስኤምኤሶችም አሉ። እነዛም በሙሉ አስፈላጊ ከሆነ ቻርጅ ማድረግ፣ አስፈላጊ ሆኖ ከተገኘ ብሎክ ማድረግ የሚያስችል ቴክኖሎጂ ነው።
አዲስ ቴክኖሎጂ ነው
ግን ይሄ በየትኛውም ቴሌኮም ኦፕሬተር የሚጠቀምበት ነው። ወደ እኛ ሀገር ስላመጣ ነው ብቻ።
ምን ያህል ብር አወጣችሁበት ይህን ቴክኖሎጂ ሀገር ውስጥ ለማስገባት?
ገና እሱን አሁን ዲስክሎዝ ማድረግ የሚችልበት እንትን አይደለም ያለው። ብዙዎቹ ኦፕሬተሮች የሚጠቀሙበት ነው። ለእኛ የተወሰኑ ወራቶች ጊዜ እንፈልጋለን። ኮመርሻላይዝ ማድረግ ይጠበቅብናል አይጠበቅብንም የሚለውን ነገር ውሳኔ ያስፈልገዋል። ኮመርሻላይዝ ይደረግ ከተባል
የሰለጠነ የሰው ኃይል አለ።
ኦፍኮርስ ቴክኖሎጂውን ዲፕሎይ የሚያደርጉ አካላቶች ምን ጊዜም ሲመጡ ወደ እኛ ያንን በተመለከተ የሚሰጡ ትሬኒንጎች፣ የሚሰጡ የኖሌጅ ትራንስፈር ለመሳሰሉ ነገሮች ይኖሩታል።
ለምሳሌ አሁን እንደ ቫይበር፣ ዊቻት፣ ዋትሳፕ የመሳሰሉት ሶፍትዌሮች ሰዎች በነጻ ነው እየተጠቀሙበት ያሉት። ማንም ሰው ኢንተርኔት ለሚጠቀምበት የዳታ አገልግሎት ከከፈለ ለእነዚህ አገልግሎቶች አይከፍልም፣ በነጻ ነው የሚጠቀመው። እና እንዴት ነው እነዚህ አገልግሎቶች በክፍያ የሚሆኑት?
እኛ አሁን ማግኘት የሚገባንን አሁን ለምሳሌ ማንኛውም ሰው ወደ እነዚህ እንትኖች ሲገባ ኢንተርኔት ይከፍላል። ኢንተርኔት ከሌለሽ ዋትስአፕም ቫይበርም አይኖርም። ነገር ግን አሁን ትልቁ ምንድን ነው ኢንተርናሽናል ኮሎችን ያካሄዳሉ። በእነዚህ ኢንተርናሽናል ኮሎች አንዳንድ ኦፕሬተሮችን ብታያቸው ኮመርሻላይዝ አድርገውታል። አይከለክሉሽም እንድትጠቀም ያደርጋል። ነገር ግን ሪዝነብል የሆነ ታሪፍ ሴት ያደርጉታል። ከዛ ስትገቢ ገንዘብሽ በተወሰነች ገንዘብ መጠን እዛ አሁን ሴንስ ስለማታደርጉት ካልሆነ በስተቀር የትኛውም ቦታ ላይ ያለ ኮመርሻላይዝ አድርገዋት የሚያስከፍሉሽ የገንዘብ መጠን ምን ያክል ነች የሚለውን ነው እንጂ አሁን ወደ አረብ ወርልድም ስትመጪ ሙሉ በሙሉ ኮመርሻላይዝ አድርገውታል። ልክ እነዚህ ውስጥ ስትገቢ አውቶማቲካሊ ታሪፍ አለው። በዛ ታሪፍ ውስጥ እንደው ይፈቅድልሻል።
ከቀናት በፊት ሶስት ወጣቶችን በኢንተርኔት ጉዳይ ላይ አወያይተን ነበረ፣ ከታንዛኒያ፣ ከኢትዮጵያ እና ከናይሮቢ እና እነሱም አሁን ለእነዚህ አገልግሎቶች እስካሁን አይከፍሉም። እኔም አሁን እዚህ ባለውበት ሀገር ለኢንተርኔት አንዴ ከከፈልን አንዴ ኢንተርኔት የምጠቀምበትን በወር ከከፈልኩ ለእነዚህ ሶፍትዌሮች ሌላ ተጨማሪ ገንዘብ አልከፍልም። ና እንዴት ነው ቴሌ የትኛው ሀገር ነው ያስከፍላል ለእነዚህ አገልግሎቶች ያስከፍላል እያለ ያለው?
ቴሌኮም ኦፕሬተሮችን አሁን ስትመለከቻቸው የገቢያቸው ምንጭ ከቮይስ ወደ ዴታ እየሄደ ነው። አሁን ብዙ ረቨኒ ሞዴል የለውም አንዳንዶቹ በስቴጅ። ስለዚህ ምንድን ነው የሚያደርጉሽ ለዳታ ይህን ያክል ገዝተሽን በ$40 አሜሪካ ነገር አሁን $40 ገዝተህን አንሊሚትድ እዛ አሜሪካ ነገር ውስጥ እንደፈለግ ደውል በቮይስ ዳታዋን ግን ይህን ያክል ታመጣለህ ይልሻል። ቢዝነስ ሞዴላችን ሙሉ በሙሉ ወደ ዴታ ወስደውታል ወደ ከኢንተርኔት የሚገኘው ገቢ ነው በአብዛኛው። የእኛን አሁን ስትመለከቸው ስቲል ህብረተሰቡ ቮይስ ላይ ነው ያለው። ስለዚህ እነዚህኞቹ የዳታ ፓኬጆችን ይሰጡሽና ከዛ በዛ ፓኬጅ ኤኒ ኦቲቲዎች ውስጥ ገብተሽ እንድጠቀም ያደርጋል።
ኢትዮጵያ በዳታ አይደለም የሚከፍሉት? የስሪጂ ኢንተርኔት
ይከፍላሉ።
በዳታ ነው የሚከፍሉት?
ይከፍላሉ።
ስለዚህ አከፋፈሉ ላይ አንድ አይነት በዳታ መክፈሉ ላይ አንድ አይነት ይሆንና ነገር ግን እነዚህ በነጻ የሚገኙት ነገሮች አሁን እንደ ቫይበር እንደ ዋትስአፕ እና የመሳሰሉት አፕሊኬሽኖች ግን በነጻ ከዛ ዳታ ጋር በዛ የኢንተርኔት አክሰስ ካለ በዛ ዳታ የሚገኝ ጥሪ ናቸው በነጻ መጣ አገልግሎት መጠቀም የሚቻልበት እና በዳታም እያስከፈለ ለነዛ ሶፍትዌሮች ማስከፈል
ሶፍትዌሮቹ ጋር ማስከፈል የለውም። ኢትዮጵያ ውስጥ አሁን ያለው በፕራይሲንግ ብትመጪ በቺፐስት ተብሎ ምናልባት ኢንተርናሽናል ቴሌኮም ዩኒየን እዛች ሪፖርት ላይ ገብተሽ ልታያት ትችያለሽ። የኢትዮ ቴሌኮም የሚያስከፍለው ታሪፍ በቺፐስት ነው የትኛውም አፍሪካ ሀገር ላይ የምታስቀምጭው። በተለይ አሁን ከፊክስድ ላይ ወደዛ ብትመጪ በአለምም በቺፐስት ነው። ወደዚህኛውም ስትመጪ እንደዛ ነው። አሁን ትልልቅ ሀገሮች ከእነዚህ ኩባንያዎች ጋር ይደራደራሉ። ለምሳሌ ከቫይቨርም ከዋትስአፕም ከሌሎችም ጋር በእኔ ኔትወርክ እንድትጠቀም ወይም ደንበኞቹ በእኔ ላይ እየተጠቀሙ ስለሆነ ከእኔ ጋር ይህን ያክል ትከፍላለህ ብሎ ይደራደራሉ። ለምሳሌ ከቫይቨር ጋር ቨራይዘን ሊደራደር ይችላል፣ ኤቲኤንዲቲ ይደራደራል። ስለዚህ አንተ አሜሪካ ነገር ውስጥ ቫይቨር እየተጠቀምን ነው። ስለዚህ እነዚህ ደንበኞች ደግሞ በእኔ ኔትወርክ ላይ የተጠቀሙ ነው፣ ኢንቨስት ባላረክበት ላይ የተጠቀምክ ነው ብሎ ከደንበኛው ይልቅ ኩባንያው ጋር ይደራደራል።
የኢትዮጵያው ታዲያ ከኩባንያዎቹ ጋር ሳይሆን ከደንበኛው ሊወስድ ነው የታሰበው ማለት ነው?
ኖት የት ገና ምንም የታሰበ ነገር የለም። ይህን በተመለከተ የታሰበ የለም። አሁን ምንድን ነው እዚህ ጋር ቴክኖሎጂውን ወደዚህ ኢንትሮዲስ ማድረግ ጀመር የሚል እንጂ ወደዚህ ውስጥ ገብተን ደንበኛን ቻርጅ እናደርገዋለን ወይም ደግሞ ወደ ገንዘብ ይቀየራል እንዲህ የሚል ነገር እስካሁን አላደረግም። ምናልባት ቻን ካፒታል ላይ ያየሻት እሷ ሚስኮት ተደርጋለች ያልኩሽም ቴክኖሎጂ ኢንትሮዲስ ማድረግ ጀመርን ነው እንጂ ወደዚህ ውስጥ እንገባለን የሚለው ነገር ምንም የተባለ ነገር የለም።
ቴክኖሎጂውን ጀምረናል ማለት ወደፊት እንቀጥላለን ማለት ነው?
ብዙ አሁን ይህ የምነግርሽ አንዷ ብቻ ነው። ቻርጅንግ አንድ ነገር ብቻ ነች። ከዛ ውጭ ብዙ አገልግሎቶችን የሚሰጥ ቴክኖሎጂ ነኝ። ስለዚህ ሌሎች ጥቅሞች አሉት እዚህ።
ይህ ዝግጅት ተከታይ ያለው በሁለተኛው አጋማሽ እናቀርበዋለን። በተያያዘ ጉዳይ የተጠቃሚዎችን መረጃ ምስጢራዊነት ለማረጋገጥ በታለመው ውጥን ዝነኛ የፈጣን መልእክት መላላኪያ ዋትስአፕ መልእክቶች በምስጢር የሚተላለፉበት አዲስ መላ ዘየደ። የፈጣኑ የማህበራዊ መገናኛ ብዙሃን አገልግሎት መላላኪያ ዋና ስራ አስፈጻሚ ያን ኩም በትላንትናው ዕለት ይፋ ባደረጉት የኢንተርኔት ጽሑፍ እንደጠቆሙት ተገልጋዮች በግልም ሆነ በቡድን የሚለዋወጧቸው መልእክቶች ምስጢራዊነት ከመነሻው እስከ መድረሻው የሚረጋገጥበት ቴክኖሎጂ ነው የወጠኑት። ጃሽዋ ፊስክ ለቪኦኤ ያጠናቀረው ዘገባ አለ፣ አሉላ ከበድ ያቀርበዋል።
ምስጢራዊነት ማስተላለፊያው ለዋናው ተቀባይ ብቻ መልእክቱን ማንበብ እንዲችል ከታለመበት መዳረሻ ብቻም በተፈለገበት መንገድ ይደርስ ዘንድ የሚያስችል ነው። ከባለ አድራሻው ውጪ ማንም የመልእክቱን ይዘት ማወቅ ወይም ማየት አይችልም። የትኛውም የኢንተርኔት ቀበኛ ወይም ቀማኛ አሊያም ጨቋኝ መንግስታት ማንም ምንም ማድረግ ሆነ ምንም ማግኘት አይቻለውም። እኛ ራሳችን እንኳን ያለ ባለቤቱ ፍቃድ መልእክቱን ማወቅ ወይም መለየት አንችልም ሲሉ ጻፉ የዋትስአፕ ዋና ስራ አስፈጻሚ ኮም። ዋትስአፕ ይፋ ያደረገው የዚህ እርምጃ ዜና የተሰማው ታዲያ በኢንተርኔት አማካኝነት በግለሰቦች ጥብቅ መረጃዎች ላይ የሚፈጸሙ ዘረፋዎች፣ ደህንነት ዋስትናዎች አደጋ ላይ መውደቅ በስፋት እያነጋገረ ባለበት በአሁኑ ወቅት ነው። በግለሰቦች መረጃ አይደፈር የሚስጥራዊነት መረጋገጥና ብሔራዊ ደህንነትን በማስጠበቅ መንግስታዊ ኃላፊነት መካከል ያለውን ሚዛን መጠበቅ የተመለከተ ዩናይትድ ስቴትስ ልዩ ትኩረት የተሰጠው ክርክር በማስተናገድ ላይ ያለችበት ወቅትም ነው። በዋትስአፕ መግለጫ መሰረት የሚስጥር ማስጠበቂያው ዘዴ ልክ እንደ ቁልፍና መክፈቻ ሆኖ የሚሰራ አይነት ነው። ቁልፍና መክፈቻው ከእጃቸው የሚኖረውም ላኪና ተቀባይ ብቻ ይሆናሉ። በተጨማሪም የምስጢር መጠበቂያውን ብቃት ለማረጋገጥ ዋትስአፕ ይቀጥላል አዲስ ቴክኖሎጂውን ሲያስተዋውቅ። በተጨማሪም የምስጢር መጠበቂያውን ብቃት ለማረጋገጥ እያንዳንዱ መልእክት በዚህ መንገድ ተልኮ በደረሰበት አብሮት በሚመጣው አዲስ ቁልፍ በሚሰጠው ተጨማሪ ብቃት ሳቢያ እኛም ብንሆን መልእክቱን ማየት ወይም የማግኘት ዕድል አይኖረንም ነው የሚለው። መልእክቶች ከመነሻው እስከ መድረሻው ምስጢራዊነታቸው ተጠብቆ የሚላኩበት መንገድ በአጭሩም በላኪና ተቀባይ አማካኝነት እንደሚደረግ የፊት ለፊት ንግግር አይነት ነው ሲሉም ኮም ያስረዳሉ። ዛሬ የምንኖረው መረጃዎች ከመቼው የሚበልጥ ዲጂታዊ በሆነ መንገድ በሚላኩበት ዓለም ውስጥ ነው። ዛሬ የግል መረጃዎች እናም ምስጢራዊነታቸው መጠበቅ ያለባቸው መረጃዎች ያለ አግባብ ሲወሰዱ አሊያም ሲሰረቁ እናስተውላለን ያሉት የዋትስአፕ ዋና ስራ አስፈጻሚ በዲጂታዊ ዘዴዎች የምንላላካቸው መልእክቶችና መረጃዎች በመጪዎቹ ዓመታት ይበልጥም ለአደጋ ይጋለጣሉ። እናም አዲሱ ቴክኖሎጂ ይህን መሰሉን ተጋላጭነት ይቋቋማል።
ረዘም ብሎ የቀረበው የዕለቱ አብይ ርዕስ ነበር የተደመጠው። ወደ ቀዳሚው የመጽሔት ርዕስ ደግሞ እናልፋለን። የዩናይትድ ስቴትስና ሌሎቹም ምዕራባውያን መንግስታት በኢትዮጵያ የሰብአዊ መብትና ዲሞክራሲ ሁኔታ ላይ ጠንካራ አቋም መያዝ ተስኗቸዋል ይላሉ የመድረክ ሊቀመንበር ዶክተር በየነ ጴጥሮስ። የዚህ ምክንያቱ የኢህአደግ የህዝብ ግንኙነት ስራ ነው የሚሉት ዶክተር በየነ ይህን አስተያየት የሰጡት የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትርና የአውሮፓ ፓርላማ አባላት ሰሞኑን በኢትዮጵያ ያደረጉትን ጉብኝት መነሻ አድርገው ነው። የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትር በአሁኑ ጉብኝታቸው ከኢትዮጵያ ተቃዋሚዎች ጋር አልተገናኙም። ዳሩ ግን ከሁለት ወራት በፊት እንዳነጋገሯቸው ዶክተር በየነ ገልጠዋል። እስክንድር ፍሬው ዝርዝሩን ይዞልናል።
ተቃዋሚዎች በምዕራባውያን መንግስታት ላይ የሚያቀርቡት ቅሬታ በተለይ ከ1997 ምርጫ ጀምሮ ሲንጸባረቅ የቆየ ነው። ከኢትዮጵያ መንግስት ጋር ያላቸውን የተጠበቀ ወዳጅነት ስህተቶችን ለማረም አልተጠቀሙበትም ባይ ናቸው። የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ዛሬ ለአሜሪካ ድምጽ እንዳስረዱት የዚህ አንዱ ምክንያት የኢሃደግ የህዝብ ግንኙነት ስራ ነው።
የኢሃደግ ስርዓት አንዱ በእጅጉ የተካነባቸው ጉዳዮች ውስጥ የፓብሊክ ሪሌሽንስ የህዝብ ግንኙነት ስራ ነው። በዚህ ረገድ እነዚህ ኢትዮጵያን የሚጎበኙትን ልክ ከቦሌ ጀምሮ ከዛ በፊትም ሊሆን ይችላል እንደደረሱ መክበብ የህዝብ ግንኙነት ሰራተኞቻቸው የተለያየ መልክ ባላቸው፣ ግማሹም እኔ ምሁር ነኝ፣ የፖለቲካ ሰው አይደለሁም፣ የምንም ፓርቲ አባል አይደለሁም፣ ነገር ግን ቢሆንም የኔን ነጻ አስተያየት ከፈለጋችሁ እያሉ ከበው ኢህአዴግ በራሱ አፍ ማለት የማይመቸውን ሌሎች ገለልተኛ አካላት ወይም ገለልተኛ ተመልካች ወይም ተመራማሪዎች ነን የሚሉትን ሰዎች አግኝተዋቸው እንግዲህ በምዕራባዊ ዓለም እንግዲህ እኔ ነጻ ነኝ፣ ለዚህ መሎግንም ተመራማሪ ነኝ፣ እንደዚህ መረጃ ከመያዝ ነው የምናገረው የሚሉ ሰዎች በጣም ይከበራሉ። ኢህአዴግ ይሄንን በጣም በብቃት ይጠቀማል።
የመድረኩ ሊቀመንበር ይህንን አስተያየት የሰነዘሩት በአዲስ አበባ ጉብኝት ያደረጉትን የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትርና የአውሮፓ ፓርላማ አባላት ቆይታ መነሻ በማድረግ ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ ወደ ኢትዮጵያ የመጡት አመታዊ በሆነው የዩናይትድ ስቴትስና የኢትዮጵያ መንግስታት የጋራ ውይይት ላይ ለመሳተፍ ነው። ከኦሮሚያ ሁኔታ እስከ ሲቪክ ማህበራት ሚና ዲሞክራሲን ለማስፈን እስከሚደረገው ጥረት ያሉት ሁሉ መነሳታቸውን ረዳት ሚኒስትሩ ለአሜሪካ ድምጽ ገልጸዋል። በተለይ ከኦሮሚያ አንጻር የሚያሳስቧቸውን ጉዳዮችም አስረድተዋል። ለመድረኩ ሊቀመንበር ግን ከዩናይትድ ስቴትስ ባለስልጣናት እየተሰጡ ያሉ አስተያየቶች፣ የተንጸባረቁ አቋሞች ከበቂ በታች ናቸው። ወቅታዊውን የኦሮሚያ ጉዳይ ጨምሮ በዲሞክራሲና በሰብአዊ መብት ችግሮች ላይ ዩናይትድ ስቴትስ ጠንካራ አቋም አልያዘችም ይላሉ።
በዚህ ታጀው ሮሚያው ነው ማነሱ ምንም ማሉ በመከር ደረጃ ወይም በአስተያየት ደረጃ ነው ተናግረው የሚሄዱት እንጂ የምታረጉት ነገር በጅጉ የከፋ እንደመሆኑ የአሜሪካን መንግስት ከናንተ ጋር ያለውን ግንኙነት አሁን ባለበት ደረጃ ይሄንም አታሻሽሉ ከሆነ ለመቀጠል ይቸገራል አስቡበት በዚህ የምል ደረጃ ጠንከር ያለ አቋም ውስጥ አይሄዱ ያስ ካልሆነ ድረስ ሚሊዮን ጊዜ ብናገሩ ምን ብሉ የአሜሪካንን ጥቅም በማስከበር ኢትዮጵያ ደግሞ አፍሪካ ውስጥ ተወዳዳሪ የሌላት እንደመሆኗ ምንም አያሳስባቸው ስልጣን ላይ ያሉትና ይህን ሁሉ በደል የሚፈጽሙ ወንጀል የሚሰሩ በህዝብ ላይ ዝም ብሎ በተለቀቀበት መንግስትና ስርዓት ይሄ ያለውን ስርዓት ብዙ አያሳስበውም ነው ይሄ ካስተያየት ደረጃ እኮ ያለፈ አይደለም
በአውሮፓ ፓርላማ የሶሻሊስቶችና ዲሞክራቶች ቡድን ልዑካንም የኢትዮጵያ ጉብኝታቸውን ያጠናቀቁት ባለፈው ሳምንት መጨረሻ ነው። በኢትዮጵያ ያለው ተጨባጭ ሁኔታ ከኢሃድግ የህዝብ ግንኙነት መረጃ የተለየ መሆኑን ተረድተዋል ይላሉ ከልዑካን ቡድኑ ጋር የተወያዩት ፕሮፌሰር በየነ።
ከሀገራቸው ሲመጡም እዚህ ደርሶም በመንግስት ባለስልጣናት ማብራሪያ ሲሰጣቸው ግንኙነት ያደረጉት ከኛ ጋር ከመገናኘታቸው በፊት የፌደራል ጉዳዮች ባለስልጣን ሚኒስትር ጋር ተገናኝተዋል፣ ከአፍሪካ ህብረት ጋር ተገናኝተዋል እና ሌሎችም ቀጠሮች ነገ ያሉን እያሉ ነበር። ከጠቅላይ ሚኒስትሩም ጋር ተይዞልናል በምስሉ ነው የነበረው እና በእጅጉ የተገረሙት ይሄ መድበለ ፓርቲ ስርዓት ነው ኢትዮጵያ ወደ ዲሞክራሲያዊ ስርዓት ተሸጋገረች ተብሎ ከፍተኛ ህዝብ ግንኙነት ስራዎች ተሰርቷል። በብራስልስ ሆነ ሌላ መከባቢዎች በሙሉ እየተስተካከለ አንዳንድ ርምቶች እየተደረጉበት የሚሄድ ሁኔታ ነው በኢትዮጵያ ውስጥ ብሎ ነበር የመጡት። እዚህ ስረርሱ ፓርላማው 100% አንድ ፓርቲ የገዢው ፓርቲ ይህም የተቋቋመው ያው አስተዳደሩ ያው ምናምን ሲባል እንግዲህ እነሱ ካላቸው ጉዳዮቹን ያረዳል ሊሆን የሚችል ነገር በዚህ አይነት የመድበለ ፓርቲ ስርዓት ነኝ ምን ብሎ ባለበት ሁኔታ ከመጨረሻው ሲወጣባቸው በጣም ነው የተገረሙት። እንጂ ይሄ ሁሉ እንደዚህ ሆኖ እንዴት ዲሞክራሲያዊ ስርዓት የመድበለ ፓርቲ ስርዓት ገንብተናል እየገነባን ነው እንዴት ይባላል? እና እሱ ይህንን ይስተብ አስረዱን ነው ያሉት። በጣም ግራ ተጋብተው ማለት ነው። እና እዚህ አካባቢ ጉዳይ ላይ እንግዲህ ያሉትን ክፍተቶች የት የት ችግር እንዳለ ከየት ተነስተን አሁን ዛሬ 100% ኢህአዴግ ብቻ ነኝ የተመረጥኩት የሚልበት ጋር እንዴት ሊደረስ ቻለ? በምርጫ ሂደቱ ላይ ምን ችግሮች እንዳሉ በመሰረቱ ኢትዮጵያ ውስጥ ምርጫ ሳይሆን ዝም ብሎ እንደው የምርጫ ድራማ እንደሆነ መረጃዎችን በመስጠት ይሄንን ለማስጨበጥ ሞክረን እጅግ በጣም ደስ ብሏቸው ነው ሄዱት። እናንተን ሳናናግር ብንሄድ ኖሮ ጭራሽ የራሳችንን ስብዕና ምነካ ካለ ግንዛቤ ምናውራ ሰዎች እንሆን ነበር።
የኢሃድግና የመንግስት ባለስልጣናት በተለያየ ጊዜ በሰጧቸው አስተያየቶች በየኤምባሲው ደጅ ጠናሉ ሲሉ ተቃዋሚዎችን ተችተዋል። ተቃዋሚዎች የውጭ ኃይሎችን ጣልቃ ገብነት እንደሚጋብዙ በመግለጽም አገሪቷ ሉዓላዊ መሆኗን እነርሱም ለተጽዕኖ እንደማይንበረከኩ ተናግረዋል። የመድረኩ ሊቀመንበር ግን የኢሃድግን ተችት አይቀበሉም። እርሳቸው እንዳሉት ዘመኑ የዓለም አቀፋዊነት ነው፣ የኢትዮጵያ ጉዳይም ምዕራባውያኑን ጭምር ይመለከታል። ያለውን ስርዓት አቆመው የሚያኖሩትም እነዚህ የውጭ ኃይሎች ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ቀጣዩ የመጽሔት ዘገባ ደግሞ እነሆ። ብዙ ጊዜ ከድርቅ በኋላ የጎርፍ አደጋ ስለሚከሰት አሁንም የጎርፍ አደጋ ስጋት እንዳለና በጅግጅጋና በአፋር በደረሰው የጎርፍ አደጋ ለተጎዱት እርዳታ እየተሰጠ መሆኑን የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር አቶ ምትኩ ካሳ ለአሜሪካ ድምጽ ሬዲዮ የተናገሩ። አስከሬን ፍለጋው ቀጥሏል ተብሏል። ጽዮን ግርማ አቶ ምትኩ ካሳን አነጋግራ ያጠናቀረችው ዘገባ አለ እንሆ።
ብዙ ጊዜ ድርቅ ከመከሰተባቸው አመታት ቀጣይ ባለው ጊዜ ውስጥ የጎርፍ አደጋ ስጋት እንደሚከሰት የተናገሩት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ በጅግጅጋና በአፋር ክልል ከደረሰው በተጨማሪ ሌላ የጎርፍ አደጋ ሊከሰት ይችላል የሚል ስጋት እንዳለ ተናግረዋል።
በአገራችን ጎርፍ የሚከሰትባቸው አካባቢዎች ታውቃሉ። በዝርዝር ካላቸው አቀማመጥ የተነሳና እነዚህ አካባቢዎች ላይ የሚሰሩ የቅድመ ማስጠንቀቂያ ስራዎች አሉ። አንደኛ ህብረተሰቡ ከጎርፍ አደጋ የሚደርስ ከሆነ ከዛ አካባቢ ወጥቶ ከፍታ ባለባቸው ቦታዎች ላይ እንዲሰፍር የማድረግና ሌላው ደግሞ የውሃ ማፋሰሻ ቱቦችን የመክፈት እንደዚሁም የጎርፍ መቀልበሻ ቦዮቹን የከፈታ ማነው የመቀልበሻ ስራዎች የመስራትና በተለያየነት ደግሞ ከድሬኔጅ ሲስተም ጋር ተያይዟሉት በተለይ ከተሞች አካባቢ እነዚህ ላይ ትኩረት ሰጥቶ በቂ የሆነ ድሬኔጅ ሲስተም እንዲኖር ማድረግ የድርቁን አደጋ ትርጉም ባለው መልክ ለመቋቋም ያስችሉ ስራዎች ናቸው። እና ይህንን ከማድረግ አኳያ የፍለድ ታስክ ፎርስ አለ፣ የጎርፍ አደጋ መከላከልና መቋቋም ግብረ ኃይል አለ ከተለያዩ መስሪያ ቤቶች ተወጣጣ። ይሄ ግብረ ኃይል የሚሰራው ስራ ነው የሚሆነው እንግዲህ ከፌደራል አንስቶ እስከ ታችኛው አስተዳደር ክልል ድረስ።
ይህንን አስቀድሞ በአየር ትንበያ እንደሚታወቅ የገለጹት አቶ ምትኩ ካሳ፣ ይህ ከሆነ በጅግጅጋና በአፋር የደረሰውን የጎርፍ አደጋ አስቀድሞ ለምን መከላከል እንዳልቻለ ተጠይቀው፣
ሌላ አካባቢ ላይ ከፍታ ቦታዎች ላይ ያለ በደጋማ አካባቢ የዘነበው ዝናብ ነው አደጋውን ያስከተለው እንጂ እዛ ሆኖ ስፖርት የዘነበው ዝናብ አይደለም። ያ ስላለ ያው ሜትሮሎጂ ትንበያ የሚሰጡበት ሰዓት ደመና ክስተት ጋር ተያይዞ ከመደበኛ በላይ ዝናብ የሚዘንብባቸውን አካባቢዎች ይጠቁማል። እና እነዚህ አካባቢዎች ላይ የሚዘንበው ዝናብ ነው እንግዲህ ታችኛው ተፋሰስ ላሉትን አካባቢዎች አደጋ ደረሰው።
ጎርፉ ከተማ ከገባ በኋላ በውሃ መተላለፊያ ቦዮች አማካኝነት እንዴት መውረድ አልቻለም በሚል የተጠየቁት አቶ ምትኩ፣
አይደለም እኮ አሁን ምንድን ነው መሰለሽ፣ ይሄ ከውሃው ጋር ተያይዞ ጎንና ጎን የሚሰፍሩ ሰዎች አሉ፣ በተለያየ ከእንስሳት እርባታ ጋር ተያይዞ እነዛ ናቸው እንጂ ከተማ ውስጥ ያሉ ሰዎች አይደሉም።
እስካሁን በጅግጅጋው ጎርፍ 23 ሰው ህይወት ማለፉን፣ የ15 ሰው አስክሬን የተገኘ ሲሆን የ8ቱ እየተፈለገ እንደሆነ፣ በአፋር ደግሞ የ5 ሰው ህይወት ማለፉን ገልጸው ለተጎዱትና ለተፈናቀሉት እርዳታ እየተሰጠ መሆኑን ተናግረዋል።
ከፌዴራልና ከክልል የተውጣጣ የባለሙያ ቡድን ሄደው አጠቃላይ ጎርፍ አደጋው ያስከተለውን ጉዳት እያጠኑ ነው ያሉት። ስለዚህ ይህንን በገንዘብ በመተመን እንደዚሁም ደግሞ በቁሳቁስና በሌሎች አቅርቦቶች የሚቀርበውን እየለዩ ነው ያሉት። እሱ ሲመጣ ሙሉ ለሙሉ በዘላቂነት ማቋቋም በሚችል አግባብ ድጋፍ የሚደረግ ነው የሚሆነው።
ለአሁኑ ግን ምግብ ነክ ያልሆኑ የፕላስቲክ መጠለያ፣ ብርድ ልብስ፣ ማብሰያ ቁሳቁሶች እንዲሁም አልሚ ምግብን ጨምሮ ዘይትና ስንዴ እርዳታ እየተሰጠ እንደሆነ ተናግረዋል። በጅግጅጋ ከተማ ስለደረሰው የጎርፍ አደጋ በትናንትናው ዕለት አነጋግረናቸው የነበረው የከተማው ነዋሪ አቶ ሳልሀዲን በክሪ የጎርፉ አደጋ ጉዳት ያደረሰው በጅግጅጋ ከተማ ውስጥ መሆኑን ገልጸው ዛሬ ከተጎጂ ቤተሰቦች ጋር በነበረው ስብሰባ አደጋው የደረሰበት ቦታ ያለውን ድልድይ የማሰራት ሀሳብ ቀርቦ እንደነበር ተናግረዋል። አደጋ ከደረሰ በኋላ ድልድይ ይሰራል፣ ቦይ ይከፈታል መባሉ ምን ዋጋ አለው የሚሉ አስተያየቶች ተሰንዝነው እንደነበርም ጨምረው ገልጸዋል።
ቀርጦ ማለት ነው ዛሬ ስብሰባ ማለት ነው ተጠርቶ ነበር ያላቸውም እንዲያግዙ ማለት ነው ይሄ ንብረት የተጎዱት ሰዎችን ፕሬዚዳንት ሰብስባቸው ነበር። ያው ከነሱ ጋር ማለት ነው ውይይት አድርገው ማለት ነው ያ የተጎዱት ሰዎች ልጆችን ቤትም ያጡ ሰዎችን ያው እገዛው እያካሄደ ነው ዛሬ እንዳየወበው ነው ማለት ነው።
የአስክሬን ፍለጋው ቀጥሎ መዋሉንም አቶ ሳላዲን ነግረውናል።
የዜና መጽሔቱ እየተገባደደ ነው። የመጨረሻው ትንታኔ ነው። በኢትዮጵያ በከባቢ አየር ንብረት ለውጥ የተነሳ ኤልኒኞ የተባለው የአየር ሁኔታ ያስከተለው ተጽዕኖ ድርቅና በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ነው። ኤልኒኞ ከደቡብ አፍሪቃ እስከ ደቡብ አፍሪቃ ድረስ ነው ጉዳት ያስከተለው። በአፋር ክልል ስላለ ሁኔታ ሄኖክ ሰማግዜር ቀጣዩን አቅርባል።
በኢትዮጵያ ከ50 ዓመታት ወዲህ በመጠኑ ታይቶ የማይታወቅ ድርቅ በአፋር ክልል በእንስሳትና በሰዎች ሕይወት ላይ ያሳደረው ጫና ከባድ ነው። በድርቁ በተጠቁ ሌሎች አካባቢዎችም ወደ 80% የሚሆኑ የቤት እንስሳት መሞታቸውን ዓለም አቀፍ የእርዳታ ሠራተኞች አስታውቀዋል። በአፋር ኤሊዳርና ገዋኔ ወረዳዎች ከብቶች በግጦሽና ውሃ እጥረት ሞተዋል። የተረፉት ደግሞ ሰውነታቸው መንምኖ በበሽታ ተጠቅተው ይታያሉ። እንስሳትና ሰዎች ከአንድ የደፈረሰ ኩሬ ውሃ ይጠጣሉ። ንጹሕ የመጠጥ ውሃ እጥረት ከድርቁ ጋር በተያያዘ ከተከሰተው የምግብ እጥረት ጋር ተያይዞ የሰዎችን ጤንነት እየተፈታተነ ይገኛል። በአፋር ክልል የዓለም የምግብና እርሻ ድርጅት ፋኦ የሚሰሩት ፓትሪክ ኮርማዋ ሁኔታውን ያስረዳሉ።
ሰዎች ይህንን ቆሻሻ ውሃ ነው የሚጠጡት። ይሄ ደግሞ የኑሮ ሁኔታቸውን ከማወቁም አልፎ የበሽታዎች መንስኤ ነው። ምክንያቱም እንስሶቹም ከዚህ ነው ውሃ የሚጠጡት፣ እዚያውም ላይ ነው የሚጸዳዱት። የዓለም አቀፍ ህብረተሰብ ፋውንና ሌሎች ድርጅቶችን እንዲተባበረን ነው የምንጠይቀው። የሚጠጣው ውሃ አቅርቦት ለእርሻ ለእንስሳትም ሆነ ለሰዎች ማሟላት ነው ዓላማው። አሁን ያለው ሁኔታ ለአደጋ የሚጥል ነው።
የከባቢ አየር ለውጥ ጋር በተያያዘ በተለያዩ የደቡብ አፍሪካና ደቡብ አሜሪካ ሀገር ድርቅ ያስከተለው ኤልኒኞ በኢትዮጵያ የፈጠረው የምግብ እጥረትና ድርቅ ከሁሉም የከፋ መሆኑን የገለጸው የዓለም የምግብና የእርሻ ድርጅት ፋኦ በተባበሩት መንግስታት ድርጅት አስቸኳይ እርዳታ ለኢትዮጵያ ሕዝብ እንደሚያስፈልግ አስታውቋል። በተለይ በአርብቶ አደር አካባቢዎች እንደ አፋርና ሶማሌ ክልል እንዲሁም አንዳንድ የአማራና ኦሮሚያ ቆላማ አካባቢዎች በግጦሽና ውሃ እጥረት የተነሳ እንስሳዎች በመሞታቸው የወተትና የስጋ ምርት ቀንሷል። በዚህም የተነሳ የአካባቢው ማህበረሰብ ለከፋ የምግብ እጥረት ተጋልጧል።
ሀያ አምስት ፍየሎች ሞተውብኛል። ላሞችና በሬዎች ሙሉ በሙሉ ለማለት ይቻላል አልቀዋል። የእንስሳት መኖ እርዳታ አግኝተን ጥቂት ከብቶች ተርፈውልናል። ሆኖም በቂ አይደለም። አሁንም ተጨማሪ የእንስሳት መኖ ያስፈልገናል። የቀሩት እንስሳት ከቀን እስኪደርሱ ቀለብ ያሻቸዋል።
ኦማር ቤሪን ነው የሰማነው። ለመጠጥና ለእንስሳት የሚውለው ውሃ በአቅራቢያው ካለ ወንዝ በሞተር ተስቦ ወደ ኩሬው ይገለበጣል። በወንዙ ዳርቻ ላሉ ሰዎች ቅርበት ቢኖረውም በሌሎች አካባቢዎች ከዝናብ የሚገኝ ውሃ የሚቋርባቸው ኩሬዎችና ኢላዎች ደርቀዋል። በዚህም የተነሳ አርብቶ አደሮች ውሃ ለማግኘት ለሰዓታት ይጓዛሉ። በቋፍ ላይ ያሉ የታመሙና የደከሙ እንስሳት ረጅም ርቀት ለመጓዝ ስለማይችሉ በመንገድ ላይ ወድቀው ይቀራሉ። የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት በአህጉሪቱ ደቡባዊ ክልል በመላው አፍሪቃም እንደዚሁ ወደ 20 ሚሊዮን የሚሆኑ ሰዎች የምግብ እጥረት አጥቅቷቸዋል። ወደ 14 ሚሊዮን የሚሆኑ ሰዎች ደግሞ በምስራቅ በሚገኘው አካባቢ በድርቁ እንደተጠቁ ገልጿል። ኤልኒኞ በአፍሪካ ያስከተለው ድርቅና ጎርፍ ሲሆን ያልተመጣጠነና ወቅቱን ያልጠበቀ የዝናብ ስርጭት በአንዳንድ ቦታዎች ሰብል ሲያደርቅና እንስሳትን ሲገድል፣ በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ሲያስከትል ታይቷል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። በቀዳሚነት ባጭሩ ያነበብነው ዜና አፕዴት ማለት ተጨማሪ መረጃ ይዞና ተሟልቶ ቀርቧል። እሱን አነባለሁ። የዩናይትድ ስቴትስ የአደጋ ቅነሳ ፕሮግራም አስተባባሪ አምባሳደር ቦኒ ጃንክሰን እንደ አውሮፓ አቆጣጠር በ2004 ዓ.ም የጸደቀው የተባበሩት መንግስታት ድርጅት 1540 ውሳኔ ላይ የሚያውል አፍሪካ ህብረት ጉባኤ ላይ ለመገኘት ልዑካን መርተው አዲስ አበባ ገብተዋል። 1540 ወይም 1540 የተባለው የተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤት ውሳኔ ኬሚካል ይሁን ሌሎች የሰው ልጅ ጸር የሆኑ የኒውክሌር መሳሪያዎች በአሸባሪዎች ወይም ሌሎች ወንጀለኞች እጅ እንዳይገቡ አገሮችና መንግስታዊ ያልሆኑም ተቋማት የሚያግዱበት መንገዶችን ይደነግጋል። ጉባኤው ዛሬና ነገ አዲስ አበባ በሚገኘው በአፍሪካ ህብረት ማዕከል እንደሚካሄድ ተጠቅሷል። ለሰዓቱ ልናነብ የምንችለው ዋና ዋና ዜና ይኸው ነው። ወደ ቀዳሚው የሁለተኛ አጋማሽ ቅንብር እያለፍን ነው። ያም ቀደም ሲል በዕለቱ አብይ ርዕስ ጀምረኑ ወዲህ ወደ ሁለተኛው አጋማሽ ያስተላለፍኑ ነው። የኢትዮ ቴሌኮም የነጻ የስልክ ጽሑፍ መልእክትን ጨምሮ ለቫይበር፣ ዋትሳፕ፣ ዊቻት እና የመሳሰሉት አፕሊኬሽኖች ተጨማሪ ክፍያ የሚያስከፍል አስፈላጊ ሆኖ ከተገኘም እነዚህን አፕሊኬሽኖች የሚዘጋ ወይም ብሎክ የሚያደርግ አዲስ ቴክኖሎጂ ሀገር ውስጥ ማስገባቱን ያስታወቀበት ሁኔታ ነው። ጽዮን ግርማ የኢትዮ ቴሌኮም ዋና ስራ አስፈጻሚን አቶ አንዱዓለም አድማሴን አነጋግራ ነበርና ያ ነው የሚቀጥለው። አሁን
ሰሞኑን እርስዎ በጋዜጣው ላይ የሰጡትን መረጃ መሰረት አድርጎ በማህበራዊ ድረገጽ ላይ አስተያየቶች ሲሰጡ ነበር። ቴሌ አሁን ተጠቃሚውን ከሚያስከፍለው በላይ ተጨማሪ ገንዘብ መሰብሰብ ፈልጎ ነው፣ የሰዎችን ንግግር መቆጣጠር ሊጀምር ነው የሚሉ አስተያየቶች ሲሰጡ ነበር እና ለምንድን ነው ቴሌ ይህን ቴክኖሎጂ ማስገባት የፈለገው?
በሙሉ እነዚህ የሚባሉት ነገሮች ስህተት ናቸው። አሁን በግልጽ ቋንቋ ለማስቀመጥ ኩባንያ ከፍተኛ የሆነ የውጭ ምንዛሬ ያጣ ነው። ይሄ ቴክኖሎጂና ኢንተር በደንብ ኢንትሮዲስ አድርገን ስላላስቀመጥ ነው ማለት ነው። ለምሳሌ ያክል እናንተ ጋር እቺ ኮሊንግ ካርድ አለች የተሻት ከሆነ $2 በምናም ትሸጠዋል። ሳሁን አሜሪካን ሀገር ህጋዊ ነው፣ እኛ ሀገር ስትመጭ ደግሞ ህገ ወጥ ነው። ስለዚህ አሁን ይህንን ኮንትሮል ማድረግ አለ። ምንድነው የሚያደርገው? የቴሌኮም ማጭበርበር ነው። ቴሌኮም ማጭበርበር ምንድን ነው? ከቴሌኮም ኩባንያ ውጭ የቴሌኮም እቃዎችን ወደ አገር ውስጥ ይዞ መግባት አይቻልም። ነገር ግን እነዚህ ሲምቦክስ የሚባሉ አሉ። እነሱን ሲምቦክሶች በህገ ወጥ መልክ ወደ አገር ውስጥ ያስገባሉ። አንዳንድ ግለሰቦች ወደ አገር ውስጥ ካስገቡ በኋላ በድብቅ በተለያዩ ቦታዎች ላይ ያስቀምጣሉ። ከዛ በኋላ ሲም ካርዶችን በነዛ ሲምቦክሶች ያጎርሳሉ። ስለዚህ እነዛ ኮሊንግ ካርዶችን በየቦታው ይሰጣል፣ በየአገሩ። ከዛ ከውጭ ሀገር ስልክ ሲደወል በእኛ ኔትወርክ ላይ አልፎ ወደ ደንበኛው መግባት ሲገባው የእኛን ኔትወርክ ባይፓስ ያደርግና እነሱ በህገ ወጥ ያስቀመጡት እቃ ላይ ያርፋል። ስለዚህ ከቴሌኮም በአገር ውስጥ ጥሪ ነው የሚያገኘው። ምናልባት አገር ውስጥ መጥተሽ አይተሽ ከሆነ አንዳንዴ ሲደወል የኢትዮጵያ ስልክን ታየዋለሽ። ልክ አሁን ከውጭ ሲደወል የውጭ ስልክ ማየት ሲገባኝ መልሽ የኢትዮጵያ ስልክ አየዋለሁ። እነዛ ስልኮች በህገወጥነት ህገወጥ ስልክ የሚያስደውሉ ናቸው ማለት ነው። ስለዚህ ሙሉ በሙሉ ኩባንያውን የውጭ ምንዛሬ እንዲያጣ ያደርገዋል።
ይሄኛው አሁን እርስዎ የጠቀሱት በጣም ግልጽ ነው። ሌላው አገር በህጋዊ መንገድ እየሸጠ ኢትዮጵያ ውስጥ ግን ይሄ ካርድ በህገ ወጥ መንገድ እየተሸጠ ነው፣ ወይም በህጋዊ መንገድ ተሽጦ ሊገኝ የሚገባው የውጭ ምንዛሬ እየተገኘ አይደለም የሚል ነው። ይሄ በጣም ግልጽ ነው። ግን ይሄ ቫይበር፣ ዋትሳፕ እና የመሳሰሉት የነጻ ሶፍትዌሮች ከዚህ ጋር ምን ያገናኘዋል?
ምን በዚህ ጋር እንትን የሚያምንለም አሁን ቅድም ያነሳሁት ኮመርሻላይዝ ማድረግ ቢፈለግ አንዳንድ ሀገሮች እንደሚያደርጉት መሄድ እንደሚቻል እነዚህ ነገሮች ማንኛውም ደንበኛ ማንኛውም የሀገሪቱ ህብረተሰብ እንዲጠቀምበት መንግስት ፈቅዷል። ለምሳሌ የሚከለክለው ምንድን ነው? ወጥተሽ ቫይበርን ዋትሳፕን ይዘሽ የሆነ ኢንተርኔት ካፌ ከፍተሽ ወደ ንግድ ከገባሽ ይሄ ስራ ኢትዮ ቴሌኮም ስለሆነ ህገ ወጥ ይሆናል። ለግልሽ ግን ለራስሽ ግን ቢሮሽ ውስጥ ቤትሽ ውስጥ ብትጠቀሚ ህገ ወጥ አይደለም። ስለዚህ እዛ ውስጥ ብዙ ኮምፕሮማይዝ ያደረግነው ነገር የለም።
ስለዚህ ይሄንን ላያስከፍል ይችላል ቴሌ?
ገና እንግዲህ ይሄ ወደዛ ውስጥ አልገባንም እኛ።
ያ ማለት ሊያስከፍልም ይችላል ማለት ነው።
በአገልግሎት መጠቀም የሚፈልጉ የመንግስት ተቋማት አሉ፣ የድርጅቶች አሉ። እነዛ ተቋማት አሁን ይህንን ስጡን ይላሉ። አገልግሎት የቮይስ ኦቨር አይፒ ቮይፕ በገንዘብ ከፍለን እንጠቀም የሚሉ ኩባንያዎች አሉ። ስለዚህ ለነዛ እንዴት አድርገን ወደ ገንዘብ ወይም ወደ ኮመርሻል ይቀየራል የሚለውን ግን ወደፊት የምናየው ይሆናል
እንጂ ግለሰቦችን አታስከፍሉም?
ወደዛ ውስጥ አልደረስንም እስካሁን።
የስልክ ቀፎን በሚመለከትስ የተባለው ነገር የስልክ ቀፎን በሚመለከት ሬጅስተር ይደረጋል የሲም ካርዱን እና
እሱ ኔክስት ዊክ ጋዜጣዊ መግለጫ እንሰጣለን። ሙሉ በሙሉ ዲፕሎይ አድርገናል። ጋዜጣዊ መግለጫ የሚቀጥለው ሳምንት ሚኒስትሩ ነው የሚሰጠው። የሚኒስትሪ ኦፍ ኮሚኒኬሽን ኢንፎርሜሽን ቴክኖሎጂ ባለቤት እሱ ነው። ስለዚህ ባለቤትነቱ ከገቢዎችም ጋር ከኛ ጋር ከጸጥታ አካላትም ጋር ሊገናኝ ነው።
ኦኬ።
ስለዚህ እሱ መሰረት ተደርጎ ኔክስት ዊክ አርብ ስቴክሆልደሮቻችን ጋር እነጋገራለን። ወደ ትግበራ ከመግባታችን በፊት
አዲስ ቀፎ እንዲገዙ የሚያስገድድ ነው?
አያስገድድም።
ወይስ እጃቸው ላይ ያሉትን ቀፎ እንዲያስመዘግቡ ነው? ምንድን ነው
እሱ? እያንዳንዱ ቀፎ ከሲም ካርዱ ጋር እንዲያያዝ የሚያደርግ ነው። ቢኮዝ ይሄ አሁን ሌሎች ሀገሮችም ስትሄጂ ሻል አሁን አሜሪካ ነገር አንድ ቀፎ በነጻ ሰጥተዎች ለሁለት አመት እኔ ጋር ትሰራለሽ የኔ ደንበኛ ትሆኛለሽ ይሉሻል። ወደ ሌላ ሀገር ወስደሽ ስትጠቀሚበት ላይ ሰራ ይችላል። ከራሳቸው ጋር ብቻ የሚያያይዟት መቻቸው። ስለዚህ ይሄኛው ወደ ሰኞ ከሚቀጥለው ሳምንት ውስጥ ሚኒስትሪው ሙሉ በሙሉ መግለጫ ይሰጥበታል።
ሰው እጁ ላይ ያለው ስልክስ አሁን የሚጠቀምበት የሚገለገልበት
ችግር የለውም? እሱ ችግር የለውም። አንድ ጊዜ ፎርስ አድርገን ሲስተሙ እንዲቀበል እናደርጋለን። በደንብ አሁን ለጊዜው ግን ልናስቀምጣቸው የምንችላቸው በተወሰነ መልኩ ወደዚህ ኩባንያው እየገባ ነው ያለው። ኮመርሻላይዝ ይደረጋል አይደረግም የሚል የቦርድ የመንግስት ውሳኔ ይጠይቃል። ከዛ በኋላ ክሊር በሆነ መልኩ ለእናንተም ፈርስት ሃንድ ኢንፎርሜሽን ለተጠቃሚዎቻችን እንሰጣለን።
የመንግስትን ፈቃድ ትጠይቃላችሁ ይህንን ተግባራዊ ለማድረግ?
ምክንያቱም ይሄ የመንግስት ኩባንያ ነው። የመንግስት ኩባንያ ከሆነ ደግሞ ህብረተሰቡን እንደ ደንበኛም ብቻ ሳይሆን እንደ ዜጋ መጠቀም ያለበት ስለሆነ ሙሉ በሙሉ መንግስት ስቴክ ይኖረዋል እዚህ ላይ።
እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። በነገራችን ላይ የቴክኒክ መሀንዲሳችን ከስቫይንም ፕሮግራሙን የምትመራልን ብርሃን ኃይሉ ነች። አሁን አሜሪካና ህዝቧ። የዛሬ አሜሪካና ህዝቧ የሲቪል መብቶች ትግል መሪ ማርቲን ሉተር ኪንግ መታሰቢያ ላይ ያተኩራል። የዝግጅቱ አቅራቢ ቆንጅት ታየ ነች።
ታዋቂው ጥቁር አሜሪካዊ የሲቪል መብቶች ትግል መሪ ማርቲን ሉተር ኪንግ ጁኒየር በነፍሰ ገዳይ ጥይት የተገደሉበት 48ኛ ዓመት ሰኞ ዕለት እንደ አውሮፓውያን አቆጣጠር ሚያዝያ 4 ቀን ታስቦ ውሏል። ጥር 15 እንደ አውሮፓውያን አቆጣጠር 1929 የተወለዱት ቄስ ማርቲን ሉተር ኪንግ የጥቁር አሜሪካውያን ሲቪል መብቶች እንዲከበሩ ክርስቲያናዊ እሴቶቻቸውን መሰረት ባደረገ በሰላማዊና ህዝባዊ እንቢተኝነት ትግሉን የመሩ በመሆናቸው ይታወቃሉ።
I have a dream that one day this nation will rise up and live out the true meaning of its creed.
ህልም አለኝ አንድ ቀን ይህች ሀገር እውነተኛ የምንነቷ ትርጉም ላይ ትደርሳለች። ህልም አለኝ እነሆ ይህን ሀቅ ልብ በሉ፣ የሰው ልጅ ሁሉ በጥረቱ እኩል ነው። አንድ ቀን በጆርጂያ ኮረብቶች ላይ የባሪያ ፈንጋዮችና የባሮች ልጆች በወንድማማችነት አብረው ይቀመጣሉ። ህልም አለኝ።
በ1963 ከመላው ሀገሪቱ የእንቅስቃሴው ደጋፊዎች ዋሽንግተን ላይ በተመሙበት ማርች ኦን ዋሽንግተን በተባለው ሰልፍ ላይ ማርቲን ሉተር ኪንግ ባደረጉት በዚህ ህልም አለኝ ንግግራቸው ከአሜሪካ አንደበተ ርቱዕ መሪዎች አንዱ መሆናቸውን በታሪክ አስመዝግበዋል። ማርቲን በሰላማዊ መንገድ የቀለም ልዩነት አድሎን በመታገላቸው ጥቅምት 4 1964 ዓ ም የኖቤል የሰላም ሽልማት ተሸልመዋል። በ1968 ሚያዝያ 4 ቀን በነፍሰ ገዳይ ጥይት ሊወድቁ በዋዜማው ሜምፊስ ቴነሲ ላይ ያሰሙት ንግግር ማርቲን ያቺ ቀን መቅረቧን በውኑ አንዳች ነገር ሹክ ያላቸው ይመስላል። መጋቢት 29 ቀን ነበር የሲቪል መብቶቹ ተሟጋች የተሻለ የሥራ ሁኔታና ደሞዝ በመጠየቅ ሥራ ያቆሙ ጥቁር የመንግስት የጽዳት ሰራተኞችን ለማበረታታት ወደ ቴነሲ ክፍለ ሀገሯ ሜምፊስ የተጓዙት። ሚያዝያ 3 ቀን ቸርች ኦፍ ጎድ ኢን ጂዘስ ክራይስት በተባለው ቤተ ክርስቲያን ዓለም አቀፍ ጽሕፈት ቤት ለተሰበሰቡ ደጋፊዎች እኔ የተራራውን ጫፍ አይቻለሁ I've been to the mountain top በሚል ርዕስ የተሰየመው ንግግር አሰሙ።
I just want to do God's will. And he's allowed me to go up to the mountain. And I've looked over.
የአምላክን ፍቃድ ልሞላ እፈልጋለሁ። ተራራው ጫፍ ደርሻለሁ። ግድ የለኝም። እርግጥ እንደ ማንኛውም ሰው ረጅም ዕድሜ ብኖር እመርጣለሁ። ግን ረጅም ዕድሜ ቦታ አለው። አሁን እሱ አያሳስበኝም። የኔ ፍላጎት እግዚአብሔር የሚወደውን መሥራት ብቻ ነው። የተስፋይቱን ምድር አይቻታለሁ። ምናልባትም አብሬያችሁ አረግጣትም ይሆናል። ነገር ግን እላችኋለሁ፣ አይቀርም። እንደ ሕዝብ ከተስፋይቱ ምድር እንደርሳለን።
ይህንን ትንቢት የሰሙ የመሰለ ንግግር በተናገሩ በማግስቱ 12:01 ላይ ማርቲን ባረፉበት ትንሽ ሆቴል በረንዳ ላይ እንደቆሙ በጥይት ተመቱ። በቅዱስ ዮሴፍ ሆስፒታል አጣዳፊ ቀዶ ሕክምና ቢደረግላቸውም 1:05 ላይ ሕይወታቸው አለፈ። ማርቲን ሉተር ኪንግ ከህልፈታቸውም በኋላ በርካታ ሽልማቶች ተበርክተውላቸዋል። በበርካታ ከተሞችና ስቴቶች የማርቲን ሉተር ኪንግ ቀን ከ1971 ጀምሮ በብሔራዊ ደረጃ ደግሞ ከ86 ዓመተ ምህረት ጀምሮ ይከበራል። የታላቁ የሲቪል መብቶች ትግል መሪ መታሰቢያ ሐውልት በዋሽንግተን በ2011 ዓመተ ምህረት ተከፍቷል።
Oh, freedom. Oh, freedom. Oh, freedom over me. Oh, oh, freedom. Oh, freedom. Oh,
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምሽቱ የመጨረሻ ቅንብር ዲሞክራሲ በተግባር ይሆናል።
በሁለቱም ማለትም በሪፐብሊካኑም በዲሞክራቱም ወገን የትላንት ምሽቱ ውጤት በቀዳሚዎቹ ዶናልድ ትራምፕና ሂለሪ ክሊንተን ላይ ለጊዜውም ቢሆን ትልቅ ኪሳራ አድርሷል። የቴድ ክሩዝ ማሸነፍ ትራምፕ የሪፐብሊካን ፓርቲውን ውክልና ለማግኘት የሚያስችላቸውን 1237 የተወካዮች ድምፅ እንዳያገኙ ሊያደናቅፍ ይችላል። ትራምፕ ፓርቲው ክሊቭላንድ ውስጥ ብሔራዊ ጉባኤውን ከማድረጉ በፊት 1237ቱን የተወካዮች ድምፅ አግኝተው ቢሆን ያለ ችግር ለፕሬዝደንትነት በእጩነት መቅረብ ይችላሉ። በዲሞክራቶች በኩል በሰባት ክፍለ ግዛቶች እስካሁን ከተደረጉ ቅድመ ምርጫዎች በስድስቱ ያሸነፉት በርኒ ሳንደርስ በክሊንተን ጉዞ ላይ ከባድ ጋሬጣ አኑረዋል። የሪፐብሊካኑን ወገን ላስቀድም። ትራምፕ እስካሁን እንደ ጄት ሲበሩ ቆይተው ዊስኮንስን ላይ ሲደርሱ እንዲህ ክፉኛ የተሰናከሉት ለምንድን ነው? ትራምፕ ባለፉት የምርጫ ዘመቻቸው ወቅት በጽንስ ማስወረድና ብዙ በሚያነታርከው በብሔራዊ ጸጥታ ጉዳዮች ላይ የሰጧቸው አስተያየቶች ብዙ ጎድቷቸዋል። ለማንኛውም ቴድ ክሩዝ ትላንት ማታ ዊስኮንስንን ካሸነፉ በኋላ ከሚልዎኪ ከተማ ንግግር አድርገዋል።
As a result of the people of Wisconsin defying the media, defying the pundits,
የዊስኮንሲን ህዝብ ለመገናኛ ብዙሃን ማደናበሪያ አልበገር በማለቱ ምክንያት የፓርቲውን ውክልና ለማግኘት የሚያስፈልገውን 1237 ድምፅ ዘመቻችን እንደሚያገኝ ይበልጥ ተማምኛለሁ። ያም ሀቅ ፓርቲው ብሔራዊ ጉባኤውን ክሊቭላንድ ከማድረጉ በፊት አሊያም በጉባኤው ወቅት እውን ይሆናል። አንድ ላይ ሆነን አብላጫውን የተወካዮች ድምፅ እናሸንፋለን። በመጪው ህዳር አጠቃላይ ፕሬዚዳንታዊ ምርጫም ሂለሪን እናሸንፋለን።
የቴክሳሱ ሴናተር ቴድ ክሩዝ በአሁን ወቅት የሪፐብሊካን ፓርቲው ወደ አንድነት እንዲመጣ ምክንያት የሆንኩት እኔ ነኝ ሲሉም ይከራከራሉ። በጠቅላላው ፕሬዝደንታዊ ምርጫ ላይ ፓርቲውን ወክሎ መቅረብ የሚችለው ትራምፕ ሳይሆን እኔ ነኝ ብለዋል። አክለውም ሂለሪ ክሊንተን ለፉክክሩ ተዘጋጅተው ይጠብቁኝ መጣሁ ሲሉም ተጃግነዋል። ቱጃሩ ዶናልድ ትራምፕ እንደ ወትሮ ምላሽ የሰጡት በጋዜጣዊ መግለጫ ላይ አልነበረም። ይልቅስ የዘመቻ አስተባባሪው ቡድን ነው መግለጫ በጽሑፍ መልክ ያቀረበው። ባጭሩ እንዲህ ይላል። ዶናልድ ትራምፕ አሁንም በአንድነት ተነስተው ከሚቃወሟቸው ወገኖች ጥቃት እየደረሰባቸው ነው። ቴድ ክሩዝ የዊስኮንስንን አስተዳዳሪ፣ የበርካታ ወግ አጥባቂ ራዲዮ ጣቢያዎችንና የመላ ሪፐብሊካን ፓርቲውን መዋቅር ድጋፍ ያገኛሉ። ቴድ ክሩዝ ከአሻንጉሊትም የባሱ ናቸው። ከሚስተር ትራምፕ ላይ ውክልናውን ለመስረቅ ለሚሞክሩ የፓርቲው ባለሥልጣናት መጠቀሚያ ናቸው ሲል መግለጫው ይወነጅላል። ሚስተር ትራምፕ በቀጣዩ የኒውዮርክ ቅድመ ምርጫ እንደሚያሸንፉ እምነታችን ነው ያለው ይኸው መግለጫ፣ በአጠቃላይ እስካሁን በተካሄዱት ውድድሮች ሁሉ ማሸነፋቸውን በስፋት እየመሩ መሆናቸውንም አውስቷል። ዊስኮንስን በአንድ ወቅት የትራምፕ ደጋፊ እንደነበር ሲታወቅ የክሩዝ ምረጡኝ ዘመቻም ኢላማ ሲያደርገው የቆየ ክፍለ ግዛት ነው። ያም ሆኖ ግን ቴድ ክሩዝ የሪፐብሊካን ፓርቲውን ውክልና ማግኘት የሚያስችላቸውን 1237 የተወካዮች ድምፅ ለማግኘት ፈጽሞ እንደማይችሉ ይገመታል። ካሉት ሦስቱ ደግሞ እስካሁን የሚመሩት ትራምፕ ሲሆኑ ኬሲክ አንድ ክፍለ ግዛት ያውም የራሳቸውን ብቻ አሸንፈው ክሩዝም በእስካሁን ውጤታቸው አስፈላጊውን ቁጥር ማሟላት አይችሉም። ተስፋ የሚያደርጉት ግን ሁለቱም በተቻላቸው ሁሉ ማግኘት የሚችሉትን የተወካዮች ድምፅ አግኝተው ትራምፕን በማስቆም ለጠቅላላው ሕዝቡ በብሔራዊ ደረጃ ድምፁን ወደሚሰጥበት ፕሬዝደንታዊ ውድድር ለማድረስ ነው። ሌላው የትራምፕን ግስጋሴ የገታው አስተያየታቸው ሕገወጥ ፍልሰተኞችን የተመለከተው ነበር። ያን አስተያየት ለመሳብ በመሞከር አዲስ መግለጫ አውጥተዋል። ትራምፕ ሕጋዊ ሰነድ የሌላቸው የሜክሲኮ ስደተኞች ለዘመዶቻቸው ገንዘብ መላክ የሚችሉት የሜክሲኮ መንግሥት ከ5-10 ቢሊዮን ዶላር የሚገመተውን በዩናይትድ ስቴትስና ሜክሲኮ ድንበር ላይ የታቀደውን ግንብ ማሰሪያ ወጪ ለመሸፈን ከተስማማ ነው ብለዋል። በዚሁ ወደ ዲሞክራቶቹ አልፋለሁ። በዲሞክራቶቹ ወገን ዊስኮንስንን ትላንት በስፋት ያሸነፉት በርኒ ሳንደርስ ትኩረታቸውን ወደ ተወካዮች ሀብታሙ ክፍለ ግዛት ወደ ኒውዮርክ አዞረዋል። በኒውዮርክ ቅድመ ምርጫው የሚደረገው ከ13 ቀናት በኋላ ነው። በእስካሁኑ ሩጫ ሂለሪ ክሊንተን በስፋት እየመሩ ሲሆን እርሳቸው በሚወክሉት ክፍለ ግዛት በኒውዮርክም አሸንፈው ርቀታቸውን ለመጠበቅ ተስፋ ያደርጋሉ። ሳንደርስ ትላንት ማታ ድል ከተቀዳጁ በኋላ ከላራሚን ዋዮሚንግ ባደረጉት ንግግር እንዲህ ነበር ያሉት።
የምረጡኝ ዘመቻችን ሂደት እድገት ፍጥነቱ ጀምሯል። ከ11 ወራት በፊት መገናኛ ብዙሃኑ የእኛ ዘመቻ ለመውደቅ አፋፍ ላይ መሆኑን ነበር ያወጁት። ቀድሞ በውጭ ጉዳይ ሚኒስትር ሂለሪ ክሊንተን በ60ና በ70 ነጥቦች ይመራ የነበረው ዘመቻችን ባለፉት ጥቂት ሳምንታት በአንድ ነጥብ ወደ ላይ ወይም ወደ ታች መሆናችንን በብሔራዊ ደረጃ የተካሄዱ የሕዝብ አስተያየት መለኪያዎች ያመለክታሉ።
እባካችሁ ይህን ምስጢር ለክሊንተን ነግራችሁ አትረብሿቸው፣ አለበለዚያ ይበልጥ ይደነግጣሉ ሲሉ ሳንደርስ ደጋፊዎቻቸውን አስደስተዋል። በተወለዱበት በኒውዮርክ እናሸንፋለን ሲሉም እምነታቸውን ገልጸዋል። ለማንኛውም ሳንደርስ በዊስኮንሰን ካሸነፉ በኋላ ክሊንተን የእንኳን ደስ ያለው መልእክታቸውን በትዊተር አማካይነት ልከውላቸዋል። ክሊንተንና ሳንደርስ የዲሞክራቲክ ፓርቲያቸውን ውክልና ለማግኘት 2383 የተወካዮች ድምፅ ማግኘት አለባቸው። ክሊንተን በአሁኑ ወቅት 1742 ድምፅ ያላቸው ሲሆን ሳንደርስ 1051 ብቻ አግኝተዋል። በ691 ድምፅ ክሊንተን ይበልጣሉ። ሂለሪ ክሊንተን በአሁኑ ወቅት ዘመቻቸው ያተኮረው እንደ ሳንደርስ ሁሉ በዶናልድ ትራምፕ ላይ ነው። ትላንት በኒውዮርክ ያደረጉትም ይህንኑ ነበር።
Too many people are trying to divide Americans against Americans. I wish they'd all come to New York.
ብዙ ሰዎች አሜሪካውያንን ለመከፋፈል ይሞክራሉ። ሁሉም ወደ ኒውዮርክ መጥተው ትንሽ ጊዜ ቢያሳልፉ እመኛለሁ። እኚህ ከኒውዮርክ ነኝ የሚሉት አንዱ ትራምፕም ከፎቃቸው ወርደው በየመንገዱ በእግር እየተዘዋወሩ ከከተማዋ ሕዝብ ጋር ጊዜያቸውን ያሳልፋሉ ብዬ ተስፋ አድርጋለሁ።
ለማጠቃለል ቀደም ሲል እንደተገለጸው ትላንት በዊስኮንሰን ሳንደርስና ክሩዝ ቢያሸንፉም በስካሁን ውጤት ትራምፕና ክሊንተን በተወካዮች ድምፅ ብዛት በስፋት ይመራሉ። እና ይሄ በመጨረሻ በሁለቱ ቀዳሚዎች ላይ ምን ውጤት ያመጣል ለሚለው ጥያቄ አንዱ መልስ ከ13 ቀናት በኋላ በኒውዮርክ የሚካሄደውን ቅድመ ምርጫ ውጤት መጠበቅ ይሆናል የሚል ነው። ሌላው በሪፐብሊካን ፓርቲ ውስጥ ያለው ሽኩቻ ካልቆመ የውክልና ውሳኔው ወደ ብሔራዊ ጉባኤው ሊያመራ ይችላል የሚል ነው። በዚሁ አበቃለሁ።
ሰሞኑን እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ፕሮግራማችን ለአንድ ሶስት ደቂቃ ያህል ይቀጥላል። በመጨረሻ ግን እናንተ እንድትዝናኑ እና እስከ ወደ ትግርኛ ከመሄዳችን በፊት እንድታዳምጡ የመረጥኩላችሁ ዜማ አለ። ግርማ ነጋሽ ነው። ግርማ ነጋሽ የኔ ሀሳብ ይላል። ግርማ ነጋሽን እናመሰግናለን። የተከበራችሁ አድማጮች ፕሮግራማችን ልናጠቃልል ነው። እስከ ምሽቱ 4 ሰዓት አሁን ድረስ ፕሮግራሙን የመራችልን ብርሃን ኃይሉ ነበረች። በዛሬ ልዩ ልዩ ፕሮግራም አዘጋጅና አቅራቢዎች እንዲሁም ባልደረቦች ስም እንዲሁም አብራኝ ካስተናገደችው አዳነሽ ወሳዬ ጋራ አዲሱ አበበ ነኝ። ደህና ደሩ ብዬ የምሰናበተው ቀጥሎ የሚቀርበው የትግርኛ ፕሮግራም ይሆናል። ተወልደ ቦታውን ተረክቧል። በእኛ በኩል ሰላም፣ ደህና ደሩ። ነገ እንገናኝ በሶስት ሰዓት። The Voice of America.